ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 24 ቀን 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነን።
ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስታወቁ።
ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። እያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል አለመቅጠፍ ነው። ከቀጠፍ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከሕግ በታች ነው።
ጠቅላይ ሚኒስትሩ ዛሬ ከእንደራሴዎች ጋር በነበራቸው የጥያቄና መልስ ውሎ ላይ የተጠናቀረ ዘገባ በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ኢትዮጵያ ውስጥ ገድሎም ሆነ ሰርቆ በነጻነት ለዘላለም መኖር አይቻልም ብለዋል ጠቅላይ ሚኒስትሩ። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዲሞክራሲ ጉዳይ ላይ አንደራደርም ብለዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው የሰጡት ማብራሪያ በሰብአዊ መብቶች ጥሰትና በሙስና ተጠርጥረው የሚፈለጉ ግለሰቦችንና ትጥቅ በመፍታት ጉዳይ ላይ ውዝግብ ውስጥ የገቡ የፖለቲካ ድርጅቶችን አስመልክቶ ጠንከር ያለ መልእክት የተላለፈበት ነው ሲሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ግምገማቸውን ለቪኦኤ አካፍለዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ያካተተ ዘገባ በአብይ ርዕስ ይዘናል።
ከሐረርና ከአዲስ አበባም ወደ ጅጅጋ የሚወስደው መንገድ ባቢሌ ላይ ተዘግቷል። መንገዱን የዘጉት በግጭቶች ምክንያት ተፈናቅለው የነበሩ የኦሮሚያ ተወላጆች መሆናቸው የተገለጸ ሲሆን ወደዚህ አይነት እንቅስቃሴ የገቡት መንግሥት ትኩረት እንዲሰጣቸው ለመጠየቅ ነው ብሏል። የምስራቅ ሐረርጌ ዞን አስተዳደር ባለሥልጣናት ለቪኦኤ በሰጡት ቃል ከመከላከያ የምስራቅ እዝ ጋር በመተባበር መፍትሄ ለማግኘት እየጣሩ መሆናቸውን ገልጸዋል። በመጽሔት ተጨማሪ ዝርዝር አለን።
የተባበሩት መንግሥታት የወንጀልና የሱስ አምጪ እጾች መከላከያ ጽሕፈት ቤት ከኤርትራ የውጭ ጉዳይ ሚኒስቴር ከኢጋድና ኢንተርፖል ጋር በመተባበር ያዘጋጀውና ድንበር ተሻጋሪ ወንጀሎች ላይ ያተኮረው የሦስት ቀናት ጉባኤ ዛሬ ተጠናቋል። ብርሃነ በርሄ ከአስመራ ተጨማሪ አድርሶናል።
በዚህ በአስመራ ፓላስ ሆቴል የተካሄደውና በዚህ በአስመራ ፓላስ ሆቴል በተካሄደውና ከኤርትራ፣ ኢትዮጵያ፣ ሶማሊያ፣ ኬንያና ኡጋንዳ የተወከሉ ከወንጀልና ሕግ ጋር በተያያዘ ስራ ላይ የተሰማሩ የተባበሩት መንግስታት የወንጀለኛና የሐሽሽ መከላከያ ጽሕፈት ቤት ተወካዮች፣ የኢጋድና የኢንተርፖል ተወካዮች የተሳተፉበት ጉባኤ የተባበሩት መንግስታት የድንበር ተሻጋሪ ውል፣ ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን በሚመለከቱ ጉዳዮች ላይ ጥልቅ ውይይት አድርገዋል። በመጨረሻ ጉባኤው ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን ለመከላከል የምስራቅ አፍሪካ አገሮች ፈጣን የመረጃ ልውውጥ መስመሮችን በመዘርጋት በጋራ ትብብር ወንጀሎችን ለመቆጣጠርና ለመከላከል የሚያስችሉ እቅዶችን በማውጣት ውይይቱ ተጠናቋል። በዚህ ለመጀመሪያ ጊዜ በኤርትራ በተካሄደው የድንበር ተሻጋሪ ወንጀሎችን በመከላከል ዙሪያ የተካሄደው ጉባኤ ላይ የተባበሩት መንግስታት የሐሽሽና ወንጀለኛ መከላከያ ጽሕፈት ቤት ኃላፊ ሚስተር ዮሐን ክሩጀር፣ የኢጋድ የድንበር ተሻጋሪ ወንጀሎች ኃላፊ አቶ ጥዑማይ አረጋዊ እንዲሁም የጀርመንና የእንግሊዝ አምባሳደሮች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀገራቸው ከኤርትራ ጋር የምትዋሰንበትን ድንበር እንደገና እንደሚከፍቱ የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ትናንት አስታውቀዋል። ድንበሩ በፖለቲካ ግጭት ምክንያት ወደ አንድ ዓመት ለሚጠጋ ጊዜ ተዘግቶ ቆይቷል። ፕሬዚደንት አልበሽር አክለውም ሀገራቸው ውስጥ ላለፉት 6 ሳምንታት የዘለቀው የተቃውሞ እንቅስቃሴ ከፍተኛ ጫና እንዳሳደረባቸውም ገልጸዋል። በመጽሔት ተጨማሪ ዘገባ ይዘናል።
የአልሻባብ ነውጠኛ ቡድን በተራራማው የሰሜን ምስራቅ ሶማሊያ ግዛት በባሪ ባሉ እስላማዊ መንግሥት ነኝ በሚሉ ተዋጊዎች ደጋፊዎች ላይ ጥቃት ማድረስ መጨመሩን ባለሙያዎች ይናገራሉ። አልሻባብ ባለፈው ሳምንት 2 በእስላማዊ ነውጠኞች ቁጥጥር ስር የነበሩ ይዞታዎችን አስለቅቆ ይዟል ሲሉ የሶማሊያ የደህንነትና የሴኪሪቲ ባለሥልጣናት ተናግረዋል። አልሻባብ እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ነውጠኞች ያስለቀቀው አንደኛው ይዞታ ኤል ሚራሌ ይባላል። ዋና የግጭቶች መነሻ ሊሆን የቻለው ውሃ በአካባቢው ስላለ መሆኑ ነው ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ሰራዊት ባለፈው 1 ወር ጊዜ 9 የአየር ድብደባዎችን በአልሻባብ ላይ ማካሄዱን ዛሬ አስታውቋል። መጽሔት ወደ ኋላ ተጨማሪ ዝርዝር ይኖረዋል።
ዩናይትድ ስቴትስ በጋና ዜጎች ላይ የቪዛ እገዳ መጣሏን ትናንት አስታወቀች። እርምጃው ዩናይትድ ስቴትስን ለመጎብኘት የሚፈልጉ የምዕራብ አፍሪካዊቱ ሀገር ዜጎችን ጉዳይ ይበልጥ አስቸጋሪ ያደርገዋል ተብሏል። የትራምፕ አስተዳደር እገዳውን የጣለው ጋና ከዩናይትድ ስቴትስ እንዲወጡ የታዘዙ ዜጎቿን መልሳ ለመውሰድ አልቻለችም ብሎ ከከሰሰ በኋላ ነው። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ኃላፊዋ ክሪስቲን ኒልሰን ስለዚሁ ባወጡት መግለጫ ጋና በዓለም አቀፍ ሕግ መሠረት ከአሜሪካ እንዲወጡ የታዘዙ ዜጎቿን የመቀበል ኃላፊነቷን አልተወጣችም ብለዋል።
ዩናይትድ ስቴትስ ከ10 ዓመታት በላይ ከቆየው ሁሉንም አይነት የኑክሌር ጦር መሳሪያ ግንባታ ከሚያግደው ዓለም አቀፍ ስምምነት መውጣቷን ዛሬ አስታውቃለች። እርምጃው በአንዳንድ ተንታኞች ዘንድ አዲስ የጦር መሳሪያ ግንባታ እሽቅድድም ይጭራል የሚል ስጋት አሳድሯል። ዩናይትድ ስቴትስና ሩሲያ ከቀዝቃዛው ጦርነት ፍጻሜ ጀምሮ ብዙ ርቀት የሚጓዙ የኑክሌር ጦር መሳሪያዎችን ላለማምረት ከደረሱበት ስምምነት ዋሽንግተን ከነገ ቅዳሜ ጥር 25 2011 ዓ.ም ጀምሮ ራሷን ታገላለች ሲሉ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። ሩሲያ አንዳንድ ከ5000 ኪሎ ሜትር በላይ የሚጓዙ ከየብስ የሚተኮዙ ክሩስ ሚሳይሎችን አስመልክቶ የተደረሱ ስምምነቶችን ጥሳለች ስትል ዩናይትድ ስቴትስ ትከሳለች። በተገቢ መንገድ ምላሽ የመስጠት ኃላፊነት አለብን ብለዋል ማይክ ፖምፔዮ። ሞስኩ ክሱን አትቀበልም።
ዩናይትድ ስቴትስ ውስጥ ሐሰተኛ ከፍተኛ የትምህርት ተቋም ውስጥ የሚማሩ በማስመሰል የተመዘገቡ 138 ሰዎችን መንግሥቱ በቁጥጥር ስር መዋሉን አንድ ፌዴራል ባለሥልጣን አስታወቁ። ባለሥልጣኑ ለቪኦኤ በሰጡት ቃል ተጨማሪ ሰዎችም ሰሞኑን እንደሚያዙ አረጋግጠዋል። የማጭበርበር አድራጎት ፈጽሟል የተባለው የይስሙላ ዩኒቨርሲቲ መቼም ቢሆን ዲግሪ እንደማያገኙ እያወቁ በራሳቸው ፈቃድ የሚመዘገቡና የሚከፍሉ ሰዎችን እያግባባ የተማሪ ቪዛ እንደሚያሰጣቸው ከትናንት በስቲያ ረቡዕ ችሎት ላይ የቀረበ የክስ ዶሴ አመልክቷል። ዩኒቨርሲቲ ነኝ የሚለው የማጭበርበሪያው ቀለበት ለእነዚያ ምንም ትምህርት ለማይከታተሉ ሰዎች ዩናይትድ ስቴትስ ውስጥ የትምህርት ልምምድ ሥልጠና ወይም ሲፒቲ በሚል ምሕፃር የሚታወቀውን የቪዛ መርሃ ግብር እንዲያገኙና ሥራ ላይ መሰማራት እንዲችሉ ሲያደርግ መቆየቱን ክሱ ጠቁሟል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሠራተኞች ናቸው የተባሉ ሰዎች ከዲትሮይት ሚሽጋን ወጣ ብሎ በሚገኝ ቦታ ስም ፋሚንግተን ዩኒቨርሲቲ የሚባል ሐሰተኛ ተቋም የዛሬ 3 ዓመት አካባቢ መክፈታቸውን ካስታወቁ በኋላ ከ600 በላይ የውጭ ሀገሮች ዜጎች መመዝገባቸውን የፌዴራል መንግሥቱ ባለሥልጣናት አመልክተዋል። ይህ የማጭበርበሪያ ተቋም በአካል የሚገኝበት ቦታም ሆነ የትምህርት ክፍሎች የሌሉት ምንም አይነት ትምህርት የማይሰጥ በማንኛውም ሕጋዊ የከፍተኛ ትምህርት ተቋም የተመዘገበም እንዳልሆነ መንግሥቱ አስታውቋል። ለዜና የያዝነው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ5 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 24 ቀን 2011 ዓ.ም ምሽት ፕሮግራም ነው።
በአንድ በኩል መንግስቱ ለውጥ አድርጎ መሄድ ይፈልጋል፣ በዛ በኩል ደግሞ ህጉ የሚያግዳቸው መስለኛል። ስለዚህ የህገ መንግስት ቀውስ እንበለው
የህገ መንግስት መጋጨት ወይም ደግሞ የህገ መንግስት ቀውስ ካለም ድሮም የነበረ ነው፣ አሁን ከለውጡ ጋር ተያይዞ የመጣ አይመስለኝም።
ፕሮፌሰር ሰይድ ሐሰን ቀደም ሲል የሰማችኋቸው በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር፣ የተከተሏቸው የህግ ባለሙያው ሼክስፒር ፈይሳ ከሲያትል ዋሽንግተን ከሰጧቸው ሐሳቦች የተቀነጨቡ መልእክቶች ናቸው። በምጣኔ ሀብት ጉዳዮች ላይ ውይይት ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ኢትዮጵያ ውስጥ ገድሎም ሆነ ሰርቆ በነጻነት ለዘላለም መኖር አይቻልም ብለዋል ጠቅላይ ሚኒስትሩ። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዲሞክራሲ ጉዳይ ላይ አንደራደርም ብለዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጧቸውን ምላሾች የተከታተለው እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በርካታ ወቅታዊ ጉዳዮች አነጋጋሪ የሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ የስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር።
የሰብአዊ መብት ጥሰትና በተደራጀ ዘረፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው?
ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችም መልእክት ያስተላለፈ ነበር።
ከክልሎች ጋር የሚያያዘው ግን ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚም አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። እያየን ነው፣ ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል አለመቅጠፍ ነው። ከቀጠፍ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታች ነው።
ይህም ሆኖ በከፍተኛ የሰብአዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኘ አገላለጽ ያስረዱት።
በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው መንግስት እየቀለበው መታሰርና ራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በህሊናውና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ህሊና ነፃ ሆኖ መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅበ መኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል።
በሰላማዊ መንገድ ለመታገል ወደ ሀገር ውስጥ ከገቡ በኋላ ነፍጥ አነሱ ያሏቸውን ኃይሎችን ማስጠንቀቀዋል ጠቅላይ ሚኒስትሩ። እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለእነዚህ ኃይሎችና ከችግር ማትረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው። እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም፣ ዴሞክራሲ፣ አንድነትና ብልጽግና ነው። ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት።
ህግን ተንተርሰን የማያዳግም እርምጃ እንወስዳለን። ያን ለመውሰድ ነው ይህ ምክር ቤት ኃይል የመጠቀም ስልጣን ለመንግስት የሰጠው። ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለበት። ምን ማለት ነው? ልክ ለሰላም ኑ፣ በሰላማዊ መንገድ እንታገል፣ ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዲሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚችን አገር ነጻነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም፣ የፓርላማ አባል መሆን አያስፈልግም። ከዚህም ውጭ ቢሆን በእነዚህ መሰረታዊ ጉዳዮች ለሚገጥመንን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት፣ የሀገር ሰላም፣ የሀገር ዲሞክራሲ ማረጋገጥ የሁላችን ኃላፊነት ይሆናል። በዚህ ጉዳይ የሚደረግንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል። ግለሰቦች መገንዘብ ይኖርባቸዋል። ቡድኖች መገንዘብ ይኖርባቸዋል።
ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በ10ኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው የሰጡት ማብራሪያ በሰብአዊ መብቶች ጥሰትና በሙስና ተጠርጥረው የሚፈለጉ ግለሰቦችንና ትጥቅ በመፍታት ጉዳይ ላይ ውዝግብ ውስጥ የገቡ የፖለቲካ ድርጅቶችን አስመልክቶ ጠንከር ያለ መልእክት የተላለፈበት ነው ሲሉ የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ግምገማቸውን ለቪኦኤ አካፍለዋል። እስክንድር ፍሬው ነው እሳቸውን የሚያነጋግራቸው። ይቀጥላል።
በጣም ነው የማመሰግነው ስለ ጊዜዎት አቶ የሺዋስ አሰፋ፣ የሰማያዊ ፓርቲ ሊቀመንበር። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ በተለይም በወቅታዊ ጉዳዮች ላይ ያተኮረ ማብራሪያ ሰጥተዋል። በፓርላማው ገና ሁለተኛ ጊዜያቸው ነው ለጥያቄና መልስ በፓርላማ ሲገኙ። በተለይ ተጠርጣሪዎችን ለመያዝ ከሚደረገው ጥረት አንጻር እንደዚሁም አገር ውስጥ ከገቡ በኋላ ትጥቅ ስላልፈቱ ድርጅቶች የተናገሩት ትኩረት የሳቡ ነጥቦች ናቸው። በቂ የሆነ ግልጽነት ተፈጥሯል ይላሉ በዛሬው ማብራሪያ። እርስዎ እንዴት አዩት?
በጣም አመሰግናለሁ። ዛሬውም ማብራሪያ ተከታትየዋለሁ። እነዚህ ነጥቦች በእርግጥ ከዚህ በፊትም ተደጋግመው ተገልጸዋል። በህግ የሚፈለጉ ሰዎችን በተመለከተም ይሁን ከገቡ በኋላ አንዳንድ ውዝግብ የተነሳባቸውን ድርጅቶች ወይም ስብስቦችን በተመለከተ አዲስ አይደለም። የዛሬው ጠንከር ያለና በተለይ ደግሞ በህግ የሚፈለጉ ሰዎችን በተመለከተ ራሳቸውን ያሰሩ መሆናቸውን የገለጹበት መንገድ በጣም ትክክል ይመስለኛል። እኛም በተደጋጋሚ እንደ ፓርቲን የሰጠነው ነጥብ ምንድነው? የሰሩት የህግ ስርዓት ስለሆነ በተለይ ለእነሱ መደበቅ አያምርም። ቀርበው ራሳቸውን በህግ ፊት ተከራክረው ነጻ መሆን አለባቸው የሚል ክርክር ነበር እኛ ስናቀርብ የነበረው። እንደተባለው ግን በነጻነት መንቀሳቀስ ካልቻለ ያው እስረኛ ማለት ነው እና በዚህ ውስጥ ግን አብረው የጠቀሱት ማንም ሳይጠየቅ የማያልፍ መሆኑን በየትኛውም የለውጥ ሂደት ተጠያቂነትን መትከል ዋና ነገር መሆኑን የምናምንበት ነው እሳቸውም ጠቅሰውታል። ዛሬ
በተለይ ካልተያዙ ተጠርጣሪዎች አንጻር በግልጽ የሚታወቀው የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የአቶ ጌታቸው አሰፋ ጉዳይ ነው። ከጠቅላይ ሚኒስትሩ አገላለጽ እርስዎ የተረዱት የትግራይ ክልል ላገኛቸው አልቻልኩም ማለቱን ነው? አቶ ጌታቸውን ለመያዝ ማለት ነው ወይስ እየተባበረ አለመሆኑን ነው? ምንድን ነው የገባሁት እርስዎ አቶ የሸዋስ?
ግልጽ ያልሆነ ነው እንትኑ እዛ ላይ የተባለ። ምክንያቱም እዛ ክልል እንደሚኖሩ ይታወቃል። የተወሰነ ጊዜ ወደ ሱዳን ሄደዋል በዚህ የሚባል ነገር ተወርቶ ነበረ። ከዛ በኋላ ግን እዛ ሀገር እንደታዩ በግልጽ ተነግሯል። ከዛ በኋላ የዛሬው አገላለጽ አንድ ጊዜ ከዚህ በፊት ይዘው ሰጥተዋል። የሜዲክ ኃላፊ የነበሩት ናቸው። የትግራይ ፖሊስ ይዞ እንደሰጠ ሰምተናል። እሱን ይመስለኛል። ከዚህ በኋላ ግን ሰውየው በግልጽ እንደማይንቀሳቀሱ እዛ አካባቢ ባለ የቡድን ክፍፍል በአንደኛው አካባቢ እንደተደበቁ አይነት ነገር ነው የሚገልጸው እና በነፃነት እንደማይንቀሳቀሱ ግን ከገለጻቸው ማወቅ ይቻላል። ሙሉ በሙሉ ደግሞ የትግራይ መስተዳደር ወይም ማስተዳደር አልተባበርም ብሎ እንዳልዘጋ ፍንጭ ሰጥበት ጀመር።
ኦነግን በተመለከተ አገር ውስጥ በሰላማዊ መንገድ ለመንቀሳቀስ ከገቡ በኋላ ትጥቅ ፍቱ አንፈታም አይነቱ ዝግብ የተነሳበት ጉዳይ ይታወሳል። አሁን በቅርቡ ግን በሽማግሌዎችና በአባገዳዎች ችግሩ እንደተፈታ ሲገለጽ ነበረ። የጠቅላይ ሚኒስትሩ ማብራሪያ ላይ ግን እንደዛ አይነት ነገር አንብበዋል? ምንድነው የተረዱት ከዚህ አንጻር? ሰዓት ወይ ሽዋስ
በጣም አስቸጋሪ ሁኔታ ፈጥሮ እንደነበረ፣ ሰውም በንብረትም ከፍተኛ ጉዳት አድርሶ እንደነበረ አላስፈላጊ የሆነ ሰምተናል፣ ተከታትለናልም፣ በጣም አዝነናልም። ፈላጊ የሆነ ነበር እውነት ለመናገር። ከዛ በተጨማሪ ማን ፍቱ አትፍቱ ከሚለው በተጨማሪ ተመዝገቡ አትመዘገቡም እንደዚሁ አይነት ክርክር ይፈጥራል። በጣም ይገርመኛል። አገር ውስጥ ሰው ድርጅት ወይም ስብስብ ከገባ በተነጋገረበት መሰረት የሀገሩን ሕግ አክብሮ ተመዝግቦ እንደ ማንኛችንም ማለት ነው ተመዝግቦ መንቀሳቀስ ሲገባው ተመዝገብ፣ አይ አልመዘገብም፣ በዚህ መልኩ ነው መስተናገድ ያለብኝ፣ ለየት ባለ ሁኔታ የታጠቁትንም በተመለከተ እንደዚህ አይነት ውዝግብ ውስጥ መግባት ተገቢ አልነበረም። ነገር ግን እንግዲህ በተወሰነ ደረጃ የኃይል እርምጃም ተጀምሮበት እሳቸውም እንደገለጹት እንደተፈታ ሰምተናል። ግን ይሄ አላስፈላጊ እንደነበረ ከዚህ በፊትም ከዚህ በኋላ ፈጽሞ መደገም የሌለበት ነው። አሁን የሚሰማ ለውጥ ኃይል የሚሰማ ስብስብ አለ። ማንኛውንም ሀሳብ ማቅረብ፣ መነጋገር፣ በጋራ ማረም ስለሚቻል እንደዚህ አይነቱ ውዝግብ ውስጥ መግባት አስፈላጊ አይደለም የሚለውን ይመስለኛል አጽንኦት የሰጡት። አሁን እንደሰማሁት ግን በገዢው የአዴፓና ኦነግ መካከል የለውም እንደተፈታ ነው የሰማሁት።
አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት። የጠቅላይ ሚኒስትሩን የዛሬ ማብራሪያ መነሻ አድርገው ለሰጡኝ አስተያየት
እኔ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። እስክንድር እናመሰግናለሁ ለዘገባዎቹ። የትንታኔው መጽሔት ይቀጥላል።
ከሐረርዳ ከአዲስ አበባም ወደ ጅግጅጋ የሚወስደው መንገድ ባቢሌ ላይ ተዘግቷል። መንገዱን የዘጉት በግጭቶች ምክንያት ተፈናቅለው የነበሩ የኦሮሚያ ተወላጆች መሆናቸው የተገለጸ ሲሆን ወደዚያ አይነት እንቅስቃሴ የገቡት መንግሥት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሐረርጌ ዞን አስተዳደር ባለሥልጣናት ለቪኦኤ በሰጡት ቃል ከመከላከያ የምስራቅ እዝ ጋር በመተባበር መፍትሄ ለማግኘት እየጣሩ መሆናቸውን ገልጸዋል። አዲስ ቸኮል ዝርዝሩን ይዟል።
ትላንትና 9 ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተነህ የተባሉ ተጓዥ የደረሰባቸውን እንዲህ ይገልጻሉ።
እኛ ከመምጣታችን በፊት መኪናዎች እያለፉ ነበረ። እንደ ቆጠርኩትኝ 7ኛው መኪና ነው ምናምን ነው የኛ መኪና ማለት። ቀረብ ብለህ ስንጠይቀው በቃ እንደደረስኩ ነው ድንጋይ የዘጉት አለ። ከዛ በኋላ በቃ ምንም መኪና መሄድ አይችልም፣ ከዛም የሚመጣ መኪና የለም። ከስምንት ሰዓት ተኩል 9 ሰዓት ጀምሮ በቃ መንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው። ትላንትና 9 ሰዓት ጀምሮ ዝግ ነው መንገዱ።
አሁን ምግብና መኝታ እንዴት እያደረጋችሁ ነው?
ሰው ባለው ኪሽ ውስጥ ባለው አየር ነው እየተንቀሳቀሰ ያለው። ያንን ማድረግ የማይችልም ደግሞ እዛው መኪናቸው አካባቢ ብርድ ልብስ የያዘን ብርድ ልብሱን ያወጣል፣ ሰሌን የያዘ ሰሌን እያነጠፈ ምናምን እንደዛ ነው እየጠቀምን ያለ ነው እስካሁን ድረስ።
ወዴት ልትሄዱ ነበር እናንተ?
እኛ ወደ አዲስ አበባ ተጓዦች ነበር። እንደ አጋጣሚ ደግሞ ማታ የሚወጣ መኪና ነበር፣ የቤተሰብ መኪና። ለሰርግ ነበር የምንሄደው ወደ አዲስ አበባ። እሑድ ሰርግ አለብን እና ለዛም ሰርግ እንግዲህ ያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙም ተማሪዎችም አሉ፣ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ፣ ህጻናቶች፣ አዛውንቶች አሉ።
ስንት ይሆናል መኪና እዛ ቆመ?
የቆሙ ኧረ ለመጦር ያዳግታል። በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ።
ከሶስት ወር በፊት ባቢሌ አካባቢ በኦሮሞና ሶማሌ ብሔሮች መካከል በተፈጠረ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች የአቶ ለማ መገርሳ አስተዳደር ችላ ብሎናል፣ ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት። ቅሬታቸው እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱት ተፈናቃዮች ጋር እየተነጋገርን ነው ብለዋል ኮማንደሩ።
ባቢሌ ከ6 ቀበሌ ላይ ወደ 10 ሺህ ሁለት መቶ ሰባ አባወራ ተፈናቅሏል። ይሄ የተፈናቀለው ህዝብ እዛው ባቢሌ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙም ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ቢስ ብለው መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ወድሟል። ከዚህ የተነሳ መከላከያ ነበር እዚህ እዛም በድንበር ላይ ነበር። መከላከያ ልባት አልሰጠንም፣ ህግም ማስከበር አልቻለም። ከቀያችን ተፈናቅለን ደግሞ እዚህ ውጪ ነው ያለ ነው። ስለዚህ መንግስት ልባት ይስጠን ከማለት የተነሳ ነው ትላንት ማታ አስፋልት መንገዱን የዘጉት። አሁንም ከሽማግሌዎች ጋር ያንን ውይይት ላይ ነው። በአስቸኳይ ወደ ቀያቸው እንዲመለሱ አንደኛ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው፣ አግባብነት አለው። ስለዚህ አሁን እኛ ወደ ቀያችን መልሱን ነው፣ ሸራ ውስጥም እንቀመጣለን መልሱን ነው። መከላከያ ወደዛ ወደ ድንበሩ ጠጋ ብለው የህዝቡ ወደ ቀዬው እንዲመለስ ሽማግሌዎች ጋር እየተስማማ ነው። ይሄንን ቃል ከገባችሁልን መንገዱን እንከፍታለን ባዮች ናቸው ህዝቦቹ።
በምስራቅ ኢትዮጵያ መንገዶችን በመዝጋት መንግስት ላይ ጫና የመፍጠር አካሄድ እየተደጋገመ ነው። እያገባደድን ባለው ነው የጥር ወር በአፋር ክልል፣ በሶማሌ ክልልና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሀገራቸው ከኤርትራ ጋር የምትዋሰንበትን ድንበር እንደገና እንደሚከፍቱ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ትናንት አስታውቀዋል። ድንበሩ በፖለቲካ ግጭት ምክንያት ወደ አንድ ዓመት ለሚጠጋ ጊዜ ተዘግቶ ቆይቷል። ፕሬዚደንት አልበሽር አክለውም ሀገራቸው ውስጥ ላለፉት ስድስት ሳምንታት የዘለቀው የተቃውሞ እንቅስቃሴ ከፍተኛ ጫና እንዳሳደረባቸውም ገልጸዋል። ሪፖርተራችን ኤድዋርድ የራኒያን ከካይሮ ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል።
ተቃዋሚዎች ትናንት ሐሙስ ሱዳን ዋና ከተማ ካርቱም ላይ ድምፃቸውን እያሰሙ ባሉበት ወቅት ነው ፕሬዚዳንቱ ካሳላ ውስጥ ዓመት ለሚጠጋ ጊዜ ዝግ የነበረው በኤርትራና በሱዳን መካከል ያለው ድንበር እንደሚከፈት ይፋ ያደረጉት።
አተህያ ለኩል ዱል ጅዋር ወአኽዋን ፊ ዱል ጅዋር
ምንም እንኳ ፖለቲካው በመካከላችን ክፍተት እንዲፈጠር ምክንያት ቢሆንም የኤርትራና የሱዳን ሕዝቦች ወንድማማቾች በመሆናቸው ድንበሩ ይከፈታል፣ እኔም ፕሬዚዳንቱንና የኤርትራን ሕዝብ እቀበላለሁ ነው ያሉት። ከወጣቱ ትውልድ ጋር ውይይት እንደሚጀመር የመንግሥት ኃላፊነት መሆኑን ለደጋፊዎቻቸው የተናገሩት የሱዳኑ ፕሬዚዳንት ወጣቶችን ማስተማርም ሌላው ተግባራችን ነው ብለዋል። ከእንግዲህ ምንም አይነት ለውጥ ተግባራዊ የሚሆነው በምርጫ ብቻ እንደሆነም አበክረው ተናግረዋል።
ተግይረ ሕኩማ ወተግይረ ረኢስ ማብቲን በልዋትሳብ
የመንግሥት ወይም የፕሬዝዳንት ለውጥ በፌስቡክ አሊያም በድረ ገጽ ወይም በዋትሳፕ አይካሄድም። ከእንግዲህ ይህ የሚወሰነው በድምፅ መስጫ ሳጥን ብቻ ነው ያሉት። የሱዳን የሰራተኞች አንድነት ማህበር ሌላ ጸረ መንግስት ተቃውሞና ሰላማዊ ሰልፍ እንደሚካሄድ ትናንት ሐሙስ ጥሪ በማስተላለፉ በበርካታ የአገሪቱ ክፍሎች ተካሂዷል። የማህበሩ ቃል አቀባይ መሐመድ አስባት ለአልሁራ ቴሌቪዥን በሰጡት ቃል ፕሬዚዳንቱ ከወጣቶች ጋር ውይይት እንደሚካሄድ የገቡት ቃል ከልብ የመነጨ አይደለም ይላሉ።
هذا الخبر هو خبر للإعلام الخارجي هو رسالة إلى الدول التي
ፕሬዝዳንቱ እስረኞችን እፈታለሁ ከህዝቡም ጋር ውይይት ጀምራለሁ ያሉት ለኛ ሳይሆን እስረኞችን እንዲፈቱ ላስጠነቀቋቸው የውጭ መንግስታት ተቀመታና መደለያ ነው ያሉት ቃል አቀባዩ አስባት። ሌላዋ በዚሁ የመንግስቱ ቃል አቀባይ ንግግር ላይ ለአልሁራ ቴሌቪዥን አስተያየት የሰጡት ከትናንት በስቲያ ረቡዕ ለአጭር ሰዓታት በደህንነት አባሎች ታስረው የነበሩት ተቃዋሚ መሪዋ ማርያም ሳዲቅ አልማህዲ ናቸው። የአሁኑ መንግስት የሰላም ጥሪ ቅንነት ስላልነበረው ቀደም ሲል ተሞክሮ የከሸፈ አከታትሎም ወጣቶች ወደ እስር ቤት የገቡበት ሁኔታ ነው ያለው ነው ያሉት። ይህም አሉ ተቃዋሚ መሪዋ ውይይት ወይም የሰላም ድርድር የሚባለው አምባገነን መሪዎች ወይም መንግስታት ተአማኒ ለመምሰል ዘወትር የሚያሰሙት ቃል ነው ብለዋል። በሰላማዊ ተቃውሞ ሰልፉ በመሳተፋቸው ታስረው ከተፈቱ ወጣቶች ጋር የተገናኙት የሱዳኑ የደህንነት ድርጅት መሪ ጀነራል ሳላ ጎሽ የውጭ ኃይሎች አገሪቱ ውስጥ በጥብጥ ለመፍጠር ረፍት የላቸውም ይላሉ። እነዚህ የውጭ ኃይሎች አመጽ በመቀስቀስ ኢኮኖሚያችንን እንዲያሽቆለቁልና ህዝቡም በችግር እንዲቀጣ የሚፈልጉ ናቸው። ይህን ደግሞ የደህንነት ክፍሉም ሆነ ወታደሩ በዝምታ የሚመለከተው አይሆንም ነው ያሉት። ግራክንፍ አግራሪ ኃይሎች የመንግስት ግልበጣ ማካሄድ ይፈልጋሉ በማለት ለአል አረቢያ ቴሌቪዥን የተናገሩት የደህንነት ሹሙ ጎሽ የተወሰኑ የሚሊሻ ወታደሮች ካርቱም ውስጥ አመጽ በማስነሳት ስልጣን ላይ ለመቆናጠጥ አሰፍስፈው እየተጠባበቁ ናቸው ብለዋል።
ከመጨረሻው የመጽሔት ርዕስ ላይ ደርሰናል። የተከበራችሁ አድማጮች፣ የሶማሊያው ጽንፈኛ የሁከት ቡድን አልሸባብ ባሪ በሚባል የሀገሪቱ ሰሜን ምስራቅ ተራራማ ክፍል ውስጥ በሚንቀሳቀሱ የእስላማዊ መንግሥት ቡድን ደጋፊ በሆኑ አማጽያን ላይ የሚያካሂደውን ጥቃት እያጠናከረ መሆኑ ተገልጿል። የሶማሊኛ ዝግጅት ክፍል ባልደረባችን ሃሩን ማሩፍ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
አልሸባብ ባለፈው ሳምንት ሁለት እስላማዊ መንግሥት ነኝ የሚለው ቡድን ደጋፊዎች ቦታዎችን እንደያዘ የስለላና የጸጥታ ባለሥልጣኖች ገልጸዋል። አንደኛው ኤልሚራል፣ ሁለተኛው ደግሞ ሸባብ እንደሚባል ታውቋል። እስላማዊ መንግሥት ነኝ የሚለው ቡድን ደጋፊዎቹ በአሁኑ ወቅት ወደ ደጋማ ቦታዎች አፈግፍገዋል። ነገር ግን ውጊያው አላበቃም ይላሉ ባለሙያዎች። አብዲ ሐሰን ሑሴን የተባሉ የቀድሞ የፑንትላንድ የስለላ ኃላፊ የዳዕሽ ወይም እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ሰፈር የሆኑትን ተራራዎች ለመቆጣጠር እየተዋጉ መሆናቸውን ገልጸዋል። ሁለቱም ቡድኖች የሚዋጉት ግዛትን ለመቆጣጠር ብቻ ሳይሆን ከሶማሊ ነጋዴዎች ገንዘብ ለመዝረፍም ጭምር ነው። አልሸባብ በግብር መልክና በዝርፊያ ከሶማሊ ነጋዴዎች ገንዘብ ሲሰበስብ ኖሯል። ሆኖም ዳዕሽም ካለፈው ዓመት አንስቶ ይህን ዘዴ በመጠቀም ፑንትላንድና ሞቅዲሾ ካሉት ነጋዴዎች አስገድዶ ገንዘብ መውሰድ ጀመረ። እምቢ ያሉትን ደግሞ መግደሉን ያዘ። ቢያንስ ግማሽ ደርዘን ሰዎች እንደተገደሉ ተገልጿል። አልሸባብ ታዲያ ይህን እንደ አደጋ በማየት ዳዕሽን ለማጥፋት ወሰነ። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ የብሔራዊ ጸጥታ አማካሪ የነበሩት ሑሴን ሼክ አሊ ሁለቱም ጽንፈኛ ቡድኖች ለሶማሊያ ጸጥታ አደገኞች ናቸው ይላሉ። በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ ኃይል በያዝነው ዓመት በአልሸባብ አማጽያን ላይ ለዘጠነኛ ጊዜ የአየር ድብደባ ማካሄዱን ገልጿል። የአፍሪካ ኮማንድ ወይም እዝ በገለጸው መሰረት የዩናይትድ ስቴትስ ወታደራዊ ኃይል ባለፈው ረቡዕ በሄራን ክልል በሚገኘው ሸበሌ መንደር ላይ ባካሄደው ድብደባ 24 የአልሸባብ ተዋጊዎች ተገድለዋል። የአየር ድብደባው እንደ አውሮፓ አቆጣጠር ባለፈው ታህሳስ 19 ቀን በአልሸባብ ላይ የተካሄደውን ያካትታል። አማጽያኑ በአንድ ትልቅ የጭነት መኪና ላይ ሆነው አንድ የሶማሊያ ወታደራዊ ሰፈርን አጥቅተው ሲመለሱ ነበር ድብደባ የተካሄደባቸው። በጥቃቱ ታዲያ 52 አማጽያን ተገድለዋል። የአፍሪካ እዝ ባለፈው ዓመት ሶማሊያ ውስጥ 47 የአየር ድብደባዎች ማካሄዱን ገልጿል።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን አድማጮች አብራችሁን ቆዩ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። ውይይት በምጣኔ ሀብት ጉዳዮች ላይ ይዘናል።
በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ግንኙነት ወይም ትስስር፣ የክልሎች ሥልጣንና የማዕከላዊ መንግሥት ሚና አስመልክቶ ከሁለት ባለሙያዎች ጋር የተካሄደ ውይይት ነው። ዶክተር ሰይድ ሐሰን በዚህ በዩናይትድ ስቴትስ በሚገኘው ሙሬ ስቴት ዩኒቨርሲቲ የኢኮኖሚ ፕሮፌሰር ሲሆኑ አቶ ሼክስፒር ፈይሳ በሲያትል ዋሽንግተን የሕግ ባለሙያ ናቸው። አወያዮች አዲሱ አበበና አሉላ ከበደ ናቸው። የምሽቱ የመጀመሪያ ክፍል ውይይታቸው ክልሎች እንዴት ነው ለፌዴራል መንግሥት የሚሰበሰበውን ቀረጥ ፈሰስ የሚያደርጉት፣ ለክልሎች የሚደረገው የበጀት ድልድልስ መሠረቱ ምንድን ነው ለሚለው የአዲሱ አበበ ቀዳሚ ጥያቄ ዶክተር ሰይድ በሚሰጡት ማብራሪያ ይጀምራል።
የኢትዮጵያ
የኢኮኖሚ ትስስሩ ያው በድሮ የሶሻሊስት ኢኮኖሚ ኮማንድ በእዝ ኢኮኖሚ ነው የሚመራው። መንግስት የሚመራው ኢኮኖሚ አመራር ነው። ዴቨሎፕመንታል ስቴጅ ይሉታል። በአጠቃላይ የኢትዮጵያ ኢኮኖሚ ያለው የፖለቲካ ፓርቲ እጅ በሆኑ ድርጅቶች ነው። እንደ ኤትሰርትን እንደ ዲንሹ ያሉትን መጥቀስ ይቻላል። ሌላው ደግሞ አብዛኛው መንግስት የሚቆጣጠራቸው ድርጅቶች አሉ። ሌላው ደግሞ የሻህላ ሙዲ ድርጅት ኒድሮ ከሚባለው በእነሱ ነው በአጠቃላይ የኢትዮጵያ ኢኮኖሚ የሚንቀሳቀሰው።
ዶክተር ሰይድ የቀደመው አሰራር ምን እንደሚመስል አንዳንዴም ከፍተኛ እድገት አሳየ በሚባልበት ጊዜ እንኳን የሚያወዛግቡ ጥያቄዎች የሚነሱበትን የኢኮኖሚ አደረጃጀት ይበልጡን ይዞታው በመንግስትና ከፓርቲዎች ጋር ተጓዳኝነት ባላቸው ተቋማት የተያዘ ኢኮኖሚ መሆኑን የገለጹት አሁን አዲስ አቅጣጫ ምናልባትም በዲሞክራሲያዊ አሰራር ኢትዮጵያ የምትራመድበትን ለመቀየስ የሚጥር አስተዳደር መሰረት እየያዘ ባለበት እንዴት ነው ሽግግሩ የሚመስለው? ሽግግሩ ላይስ ያን አዝሎ እንደመጣ ነው አሁንም ያለው? በዛ መንገድ ነው የሚቀጥለው? ምንስ አዳጋች ሁኔታዎችን ይደቅናል?
በቅርቡ በሪፖርተር ጋዜጣ እንዳየሁት የኢትዮጵያ መንግስት አሁን አዲስ የኢኮኖሚ ፍኖተ ካርታ ዘጋጅቶ ከሁለት ወር በፊት ጀምሮ በዛ ላይ ተግባራዊ እያደረጎች የሚኒስትሮች ምክር ቤት አጽድቆት በዛ ላይ እየተገፋ ነው ይባላል። ያ ፍኖተ ካርታ ምን እንደሚመስሉ በጣም አስቸጋሪ ነው ለማየት በጣም ግልጽ አይደለም። ለህብረተሰቡም ያካፈሉት ነገር የለም። እና በአጠቃላይ ሳይሆን ግን የኢትዮጵያ ኢኮኖሚና ፖለቲካ አሁንም በኢህአዴግ በዛው በፓርቲው እጅ ያለና በዛ የሚካሄድ ነው። እና ያ እስከሆነ ድረስ አስቸጋሪ ሁኔታ። ኢትዮጵያ ህዝብ ለውጥ ይፈልጋል። ግን በስልጣን ላይ ያሉትም ሰዎች ቢሆን አጠቃላይ የኢኮኖሚ አካሄዱ በኢህአዴግ የሚመራ ነው። የኢህአዴግ ካድሬዎችን መምሪዎችን የሚያካልት ነው። ስለዚህ ችግር አለ። የኢትዮጵያ ህዝብ ለውጥ ይፈልጋል። መንግስትም ከላይ ያሉት የነ ዶክተር አብይ መንግስትም እንደዙ በአዲስ መልክ አዋቅሮ መሄድ ይፈልጋል። ግን ችግሮች አሉት። ምክንያቱም ህጉ አይፈቅድላቸውም እና በአጠቃላይ ሰው ስመለከተው በአንድ በኩል መንግስቱ ለውጥ አድርጎ መሄድ ይፈልጋል፣ በዛ በኩል ደግሞ ህጉ የሚያግዳቸው ይመስለኛል። ስለዚህ ይሄ የህገ መንግስት ቀውስ እንበለው።
ጥሩ ነጥብ ነው አሉላም ጠቆም ያረከው። በሁለቱ በክልልና በፌዴራሉ መንግስት መካከል ያለው ህገ መንግስታዊ ትስስር ወይም ግንኙነት ምን ይመስላል የሚለውን አቶ ሼክስፒር ይሄዱበታል።
መልካም። አዎ፣ የኢትዮጵያ ህገ መንግስት እንግዲህ የኢትዮጵያ ትልቁ ህግ ነው። የኢትዮጵያ ህገ መንግስት ነው የክልሎችና የፌዴራል መንግስቱን ትስስር ግንኙነት ሁሉ የሚወስነው ገደቡንም የሚያስቀምጠው የኢትዮጵያ ያለው አሁንም የነበረው ያው ህገ መንግስቱ ነው። በህገ መንግስቱ መሰረት ክልሎችም የራሳቸው ስልጣን አላቸው፣ ፌዴራል መንግስቱም ደግሞ የራሱ የተገደበ ስልጣን አለው። ሁለቱ የሚገናኙበትም አለ፣ ሁለቱ ደግሞ የየራሳቸው የተወሰነና ልዩ የሆኑ ስልጣኖች አላቸው። ከነዚህ ስልጣኖች መካከል የፌዴራል መንግስቱ ለምሳሌ የፖሊስ የደህንነቱን የመከላከያ ኃይሉን ያዋቅራል፣ ይቆጣጠራል፣ ይመራል። የገንዘብን ልውውጦች ገንዘብ ምን መምሰል እንዳለበት፣ ባንኮችን እና የትራንስፖርት የፖስታ የቴሌኮሙኒኬሽን በክልሎች መካከል ያሉትን መንገዶች፣ ሌላም ደግሞ ለፌዴራል መንግስቱ የሚገባውን ቀረጦች ከክልሎችም ሆነ የማግኘት ስለ ጦር መሳሪያ አያያዝ የመሳሰሉትን ነገሮች እንግዲህ ይሄ ለፌዴራል መንግስቱ የተወሰኑ ናቸው። ለክልሎች ደግሞ ክልሎችም ደግሞ በራሳቸው ክልል ህገ መንግስቱ ለፌዴራል መንግስቱ ከሰጠው ከዚህ ስልጣን በተቀረ ሌላኛው ስልጣን ሁሉ ለክልሎች ተትቷል ይላል። እንደዛ ነው ይሄ ህገ መንግስት የሚለው። ይሄ የህገ መንግስት መጋጨት ወይም ደግሞ የህገ መንግስት ቀውስ ካለም ድሮም የነበረ ነው። አሁን ከለውጡ ጋር ተያይዞ የመጣ አይመስለኝም። ብዙ ነገሮች ህገ መንግስቱን ተከትለው አይሄዱም ነበር ድሮም። አሁንም ካለ ያው ነው የቀጠለው። ብዙ ነገሮች አልተለወጡም። እነሱም ደግሞ ያልተለወጡበት ብዙ ምክንያቶች መስጠት ቢቻልም አሁን ትንሽ እንግዲህ አሁን 9ኛ ወር የያዝን ይመስለኛል ለውጡ ከመጣ እነዚህን የመንግስት መዋቅሮች የመንግስትን ትልቁን ማሽን ወደ አንድ አቅጣጫ ለማዞር ህገ መንግስቱ ላይ እንኳን እንደ ተጻፈው ለማስፈጸም ጊዜ ይፈጃል። መዋቅሮቹ መለወጥ አለባቸው። ብዙ ነገሮችን መስተካከል አለባቸው። ሙከራ እያደረጉ ይመስለኛል። እንግዲህ የኢትዮጵያ ህገ መንግስት የሚለው እንደዚህ አይነት ግጭቶች ወይም ደግሞ የህገ መንግስቱ ያለመግባባት ከተፈጠረ የህገ መንግስቱን አፈጻጸምና አተረጓጎም ላይ የፌዴሬሽኑ የክልል ምክር ቤት የሚባለው እነሱ ጋር ይከዳል ያ አካል አለ። ይሄ የፌዴሬሽኑ ምክር ቤት ህገ መንግስቱን እንዲተረጉም ወይም ህገ መንግስት ቀውስ አለ፣ የህገ መንግስት አለመግባባት አለ ህጉ ላይ ብሎ እስካሁን የቀረበ አካል በግልጽ ሄዶ የለም። መንግስትም ሆነ ክልሎችም እስካሁን ሄደው ይሄንን ነገር ያነሱበትን ሁኔታ እስካሁን ያየሁ አይመስለኝም። ቀውሱ የሚታይ ከሆነ ለኔ ድሮም የነበረ ብዙ ቀውሶች ስላሉት ህገ መንግስቱ ከህገ መንግስቱ ውጪ ብዙ ስራዎች ስለሚሰሩ ብዙም አዲስ አይደለም። ግን አሁን የሚታየው አንድ ክልል ለምሳሌ የትግራይ ክልል ብዙ ጊዜ መግለጫዎች ያወጣሉ ከፌደራል መንግስቱ ተቃረነ በሚመስል መንገድ ፌደራል መንግስቱ የሚያወጣቸውን ህጎች ወይም የህዝብ ምክር ቤቶች የሚያወጧቸውን ህጎች ውሳኔዎች የሚቃረን በሚመስል ሁኔታ ብዙ ጊዜ መግለጫዎችን ያወጣሉ። ባለስልጣኖቻቸው እየወጡ ህገ መንግስቱን የጣሰ ነው ብለው ሲናገሩ ሰማቸዋለሁ። ነገር ግን በትክክለኛው መንገድ ህገ መንግስቱ ባስቀመጠው መንገድ ሄደው በዛ መንገድ ተጠቅመው ይሄንን ነገር ወደ ፊት ለፊት ሲያመጡት ደግሞ እስካሁን እንግዲህ አላየንም። የሚታይ ነው እንደ ንትርክ እንደ ጭቅጭቅ ወይም አንድ ክልል ፌደራል መንግስትን ይሄ ትክክል አይደለም ህገ መንግስቱ ተጥሷል በህገ መንግስቱ እየተከዳ አይደለም የሚል ብዙ አይነት ንትርኮች እንሰማለን። ነገር ግን መንገዱን ተከትሎ እስካሁን የቀረበ ግልጽ የሆነ ነገር የለም ለማለት ነው።
በአንድ በኩል ከዶክተር ሸዋሸክስ ጋር የምስማማው ቀውሱ ወዶ ማምላ የሚባለው ምንድን ነው? የኢትዮጵያ ህግ መጀመሪያ ሲመሰረት በፈረንጆቹ 95 የኢትዮጵያን ህዝብ ያማከለ ነበረ። ተወሰኑ ሊቃኖች በፈለጉት ያደረጉት ስለሆነ ከዛ ጀምሮ ነው ክራይሲስ የሆነ። ስለዚህ የነበረ ነው የሚለው በዚህ በኩል ይታየኛል። ሌላ በኩል ደግሞ የኢትዮጵያ ህዝብ አሁን የሚያየው ኢትዮጵያ ህዝብ አሁን ያንን ህግ የኔም ህግ አይደለም ብሏል። አንደኛ ሸክስፒር እንዳሉትም ህጉ ሲጣስ ቆይቷል። ስለዚህ ህጉ ሲጥስ የቆዩ ሰዎች አሁን ቢቃወሙ ተገቢ አይደለም ሌጂቲማስ የላቸው የሚባለው የትግራይ ሊቃኖች ወይ ትግራይን የሚያስተዳድሩ ሀይሎች ማለት ነው። አሁን ይሄ አዲስ የሚያደርገው የኢትዮጵያ ህዝብ በአዲስ መልክ አድርጎ ያንን ህግ እንደገና ተጥሶ እንደገና ተሰርቶ መሄድ ይፈልጋል። የዶክተር አብይም በዛ መልክ መሄድ ይፈልጋል። ችግሩ እንግዲህ ኢትዮጵያ ህዝብ ከስር ያለው ህብረተሰቡ በአዲስ መልኩ ለውጡ ለማካሄድ ይፈልጋል። ከላይም እንግዲህ የነለማ ቡድን በዛ መልክ ይሄዳል። በሌላ በኩል ደግሞ አንደኛ የፌደራል ስትራክቸሩ አለ፣ ሁለተኛ ደግሞ ጠቅላላ ፖለቲካውም ሁሉ ነገር የሚካሄደው በኢህአዴግ ነው፣ በኢህአዴግ ካድሬ ነው። ኢህአዴግ ካድሬ ደግሞ ለውጥ አያመጣም። ለውጡን እዛ አገሪቱ እየተመለስኩን ያየሁትም ይሄ ነው። ከታች ህብረተሰቡ ለውጡን ማምጣት ይፈልጋል፣ ከላይ ደግሞ ዶክተር አብይ ቡድን እንደዚሁ ለውጥ ማምጣት ይፈልጋል። በመካከል ግን ጠቅላላ ቢሮክራሲ የተያዘው ኃይል መለወጥ አልፈልግም፣ ማምጣትም አይችልም። እዛ ችግሩ እሱ ላይ ነው አዲስ የሚያደርገው። እንደገና ለማጥበቅ የምፈልገው ህጉ ሲመሰረት የፌደራል መንግስት የሚባለው አንደኛ ህብረተሰቡን አላሳተፈም። ስለዚህ ህብረተሰቡ የኔ ህግ አይደለም ነው የሚለው፣ አልነበረም ነው የሚለው።
አድማጮች፣ ውይይቱ ተጀመረ እንጂ አልተቋጨም። በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ትስስር እንዲሁም ስልጣን አስመልክቶ ከኢኮኖሚ ባለሙያው ከዶክተር ሰይድ ሐሰንና ከህግ ባለሙያው አቶ ሼክስፒር ፈይሳ ጋር የጀመርነው ውይይት በነገው ምሽት ሰፋ ብሎ ይቀርባል። ለአሁኑ ግን እንግዶቻችንን ዶክተር ሰይድንና አቶ ሼክስፒርን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አፍሪካ በጋዜጦች ተከታዩ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የተዛባው የኢትዮጵያ ኢኮኖሚ መስተካከል እንዳለበት ጠቅላይ ሚኒስትር አብይ ያስገነዘቡ፣ ኢትዮጵያ ውስጥ በተከሰተው ሰብአዊ ቀውስ ምክንያት ከ3 ሚሊዮን በላይ የሚሆኑ ሰዎች እንደተፈናቀሉ ተገለጸ፣ የኢትዮጵያ አየር መንገድ ስኬትና ጉድለት፣ 60 ከመቶ የአረቢካ ቡና የመጥፋት አደጋ እንደተደቀነበት ታወቀ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ምክር ቤት ባደረጉት ንግግር የኢትዮጵያ ኢኮኖሚ የሀገሪቱ ግዙፍ መሰረተ ልማቶችንና የልማት ፕሮግራሞችን ለማራመድ የተበደርነውን ዕዳ ለመክፈል የሚያስችለን ያህል ገቢ እያስገኝ አይደለም ብለዋል። በሀገሪቱ የፖለቲካ መነሳሳት ከተከሰተበት ጊዜ አንስቶ ከፍተኛ የማክሮ ኢኮኖሚ አለመመጣጠን ታይቷል። ይህን ሁኔታ ካላስተካከልን በስተቀር የሀገራችን ኢኮኖሚ በቀጣዮቹ ዓመታት አደጋ ይገጥመዋል ሲሉ ጠቅላይ ሚኒስትሩ ማስገንዘባቸውን ብሉምበርግ የዜና አገልግሎት ጠቁሟል። ኢትዮጵያ የመንገዶች ግንባታን ለመሳሰሉት ብዙ ወጪን ለሚጠይቁት ውጥኖች የምታወጣውን ገንዘብ መቀነሷ ከዓለም በፈጣን እድገት ከሚራመዱት ኢኮኖሚዎች አንዱ የሆነው የሀገሪቱ ኢኮኖሚ ስፋት እንዲያዘግም አድርጓል። በዛ ምክንያትም የገንዘብ ግሽበት ቀንሷል ማለታቸውን ብሉምበርግ የዜና አገልግሎት ጠቅሷል። ዩሮኒውስ ላይ የወጣ ዘገባ ደግሞ ኢትዮጵያ ውስጥ 3 ሚሊዮን የሚሆኑ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች መኖራቸውን ገልጾ ኢትዮጵያ ከዓለም እጅግ የከፋ ብዙም ያልተወራለት ሰብአዊ ቀውስ ገጥሟታል ይላል። የስደተኞችና የተፈናቃዮች ጉዳይ በመጪው ወር አዲስ አበባ በሚደረገው የአፍሪካ ህብረት ጉባኤ ላይ ቀዳሚ አጀንዳ ሆኖ እንደሚቀርብ ዘገባው ጠቅሷል። ኢትዮጵያ ውስጥ ተፈናቃዮች ከሚጠለሉባቸው ትልልቅ ሰፈሮች አንዱ ቆሎጂ ነው። አብዛኞቹ በሰፈሩ ያሉት ተፈናቃዮች ከግጭት የሸሹ ሶማሌዎችና ኦሮሞዎች ናቸው። 80,000 የሚሆኑ ተፈናቃዮች ቆሎጂ ውስጥ ተጠለዋል። ዓለም አቀፍ የፍልሰት ድርጅት በአውሮፓ ህብረት ሰብአዊ ረድኤት የመጸዳጃ ቦታዎችንና የሰውነት መታጠቢያ ቦታዎችን ሰርቷል። አሁን ደግሞ የንጽህና አጠባበቅ ትምህርት እየሰጠ ነው ሲል ዘገባው ገልጿል። በአጠቃላይ ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች የሚጠለሉባቸው 600 ቦታዎች እንዳሉም አውስቷል። በየዕለቱ አዲስ ቤተሰቦች ወደ መጠለያዎቹ ቦታዎች እንደሚሄዱ፣ ብዙዎች ግን ከአንድ ዓመት በላይ ለሆነ ጊዜ እዛው እንዳሉ ዘገባው ጠቅሷል። ሜይል ኤን ጋርዲያን የተባለው በደቡብ አፍሪካ የሚወጣ ሳምንታዊ ጋዜጣ በበኩሉ የኢትዮጵያ አየር መንገድ ያገኘውን ስኬት አድንቆ ጉድለት ያለውንም አክሏል። የኢትዮጵያ አየር መንገድ በበረራ መጠን፣ በተሳፋሪዎች ብዛት፣ በገቢና በትርፍ ከአህጉሪቱ ትልቁ አየር መንገድ ነው። ይህም የሚያስገርም ስኬት ነው ካለ በኋላ ዋናዎቹ ተወዳዳሪዎቿ የደቡብ አፍሪካና የኬንያ አየር መንገዶች ግን ወደኋላ ቀርተዋል ይላል። የኢትዮጵያ አየር መንገድ እጅግ ፈጣን በሆነ መንገድ በማደጉ ዋናው የአየር መንገዱ ማዕከል የሆነው ቦሌ አይሮፕላን ማረፊያ ከፈጣን እድገቱ ጋር ሊመጣጠን አልቻለም ይላል። ቦሌ አይሮፕላን ማረፊያ ከ14 ዓመታት በፊት የተሰራው በዓመት 5.5 ሚሊዮን መንገደኞችን እንዲያስተናግድ ሲሆን በአሁኑ ወቅት ውስን በሆነው የአይሮፕላን ማረፊያው መሳለጫ ላይ ጫና በሚያሳድር መልኩ ከ10 ሚሊዮን ተሳፋሪዎች በላይ በየዓመቱ በተፋፈገው የጸጥታ ፍተሻ ሰልፍ ሲተሙ እንደሚታዩ ዘገባው ያወሳል። ዋጋቸው ውድ በሆኑት ምግብ ቤቶች ብዙ ሰራተኞች አይታዩም። በጭነት ኮንቴይነር ያለው ሰልፍም አይጣል ነው ካለ በኋላ ዘገባው አንድ የሚያረካ ነገር ቢኖር አገር በቀል የሆነው አዲስ የተፈላ ምርጥ ቡና የሚቀርብ መሆኑ ነው ይላል ሜይል ኤን ጋርዲያን ላይ የወጣው ጽሑፍ። ይህም ሲባል ቦሌ አይሮፕላን ማረፊያ ጥሩ አይደለም ማለት ሳይሆን ይህን ያክል ብዛት ያለውን ተሳፋሪ ለማስተናገድ የተገነባ አይደለም። የኢትዮጵያ አየር መንገድ ራሱ ይህን እንደሚገነዘብ ጽሑፉ ሲያስረዳ በደቡባዊ አፍሪካ ኢትዮጵያ ክልላዊ አስተዳዳሪ አቶ አቤል አለሙ የአገልግሎቱ ደረጃና ያሉት መሳለጫዎች ለተሳፋሪዎቻችን ለማቅረብ በምንፈልገው ደረጃ የተሟሉ አይደሉም ማለታቸውን ጠቅሷል። ይሁንና በያዝነው ዓመት 22 ሚሊዮን ተሳፋሪዎችን ሊያስተናግድ የሚችል ሰፊ የተሳፋሪዎች ተርሚናል መከፈቱ ችግሩን ይቀርፋል ተብሎ እንደሚጠበቅ ጽሑፉ ገልጿል። የኢትዮጵያ አየር መንገድ ቢሾፍቱ ላይ በዓመት 80 ሚሊዮን ተሳፋሪዎችን ለማስተናገድ የሚችል አዲስ አየር መንገድ የመገንባት እቅድ እንዳለው ሳምንታዊው ጋዜጣ ሳያወሳ አላለፈም። አዲሱን ሰፊ ተርሚናል የገነባው የቻይና ኮሚኒኬሽንስ የግንባታ ኩባንያ ሲሆን ለግንባታው የወጣው 363 ሚሊዮን ዶላር ብድር የተገኘው ከቻይና ኤግዚም ባንክ ነው። ከቦሌ አይሮፕላን ማረፊያ ጋር የተያያዘውን ስካይላይት የተባለውን አዲስ ሆቴልን የገነባው የህንፃው ኩባንያ መሆኑን ሜይል ኤን ጋርዲያን ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ጋርዲያን ጋዜጣ በበኩሉ ከዱር ቡና 60 ከመቶው የመጥፋት አደጋ እንደተደቀነበት ይገልጻል። ይህም እጅግ ተወዳጅ የሆነው አራቢካ ቡናን እንደሚያካትት ተመራማሪዎች ጠቁመዋል። አብዛኞቹ የቡና አይነቶች የሚገኙት በአፍሪካ ደኖችና በማዳጋስካር መሆኑን በአየር ንብረት ለውጥና የተፈጥሮ ብዝሃ ህይወት መመናመን እንዲሁም በተባይና በበሽታ ምክንያት አደጋ ላይ መውደቃቸውን የጋርዲያን ጋዜጣ ድረገጽ አውስቷል። የተተከሉት የቡና አይነቶች እያበቡና በዓለም ደረጃ ከፍተኛ ትርፍ የሚያስገኙ ቢሆንም ውላድሮ በአየር ንብረት ለውጥ መጎዳታቸው እንደማይቀር የጋርዲያን ጋዜጣ ዘገባ አስገንዝቧል። እንደ አውሮፓ አቆጣጠር እስከ 2080 ዓመተ ምህረት ባለው ጊዜ ውስጥ በ61 ዓመታት ውስጥ ማለት ነው አረቢካ ቡና የሚበቅልባቸው የኢትዮጵያ ቦታዎች በ85 ከመቶ ሊቀንሱ ይችላሉ። በመቶ ዓመቱ ማብቂያ ላይ በኢትዮጵያ ቡና የሚመረትባቸው ቦታዎች እስከ 60 ከመቶ የሚሆኑት ዘላቂነት እንደማይኖራቸው የሳይንስ ምሁራን መናገራቸውን ዘገባው ጠቅሷል። ኢትዮጵያ ከአፍሪቃ ዋናዋ ቡና ላኪ ሀገር ናት። በዓመት በ1 ቢሊዮን ዶላር የሚገመት የቡና ምርት ወደ ውጭ ትልካለች። ከሀገሪቱ 15 ሚሊዮን የሚሆኑ ሰዎች በቡና ማምረት ሥራ ተሰማርተዋል። የዱር አራቢካ ቡና ምንጭ በሆነችው ኢትዮጵያ ምርጥ የቡና ዘር ነው። ለንግድም ይመረታል። ስለሆነም አደጋ ቢገጥመው በሀገሪቱ ኢኮኖሚ ላይ ጉዳት ያደርሳል ይላል ደ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ። የዱር ቡና እየከሰመ ከሄደ የአየር ለውጥን ሊቋቋም የሚችል ምናልባትም አንዳንድ ተባይንና በሽታን የመከላከል ብቃት ያለው የቡና አይነት ማምረት ላይ ወሳኝ ሚና ስለሚኖረው በዓለም ደረጃ የቡና ንግድም ሊጎዳ ይችላል። የሮያል ቦታኒክ ጋርደን የሳይንስ ምሁራን ጥናት ባለፈው ረቡዕ ሳይንስ አድቫንስ እና ግሎባል ቼንጅ ባዮሎጂ በተባሉት መጽሔቶች ወጥቷል። ለወደፊቱ የቡና ምርት እንዲቀጥል ከተፈለገ የዱር ቡና ልማት እንዲዳብር ማድረግ ወሳኝ እንደሚሆን ዘገባው አስገንዝቧል። የዱር ቡናንና የንግድ ቡና ምርትን ለማሻሻል የሚቻልበት ዘዴ እንዳለ ዘገባው ሲያወሳ ደን እንዳይመናመን መጠበቅንና ደኖች እንዲበራከቱ ማድረግ እንዲሁም በሽታና ተባይ የሚያጠቃቸው የቡና አይነቶች ላይ ጥናት ማድረግ እንደሚያስፈልግ ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ኢትዮጵያ ውስጥ የዱር አረቢካ ቡና የሚበቅልባቸው አካባቢዎችን ለመንከባከብ የታቀደው ውጥን እንዳለ ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ በመጨረሻም እሰጥ አገባ
ጎልተው የሚታዩ የኢትዮጵያ የአስተዳደር ወሰንና የማንነት ጥያቄዎችና ውዝግቦች የዛሬው የእሰጥ አገባ ትኩረት ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በተለይ በአማራና በትግራይ ክልል በሚታዩ ሁኔታዎች ዙሪያ ሁለት የሕግ ምሁራንን ለክርክር ጋብዟል። እንግዶቹ ራሳቸውን አስተዋውቀው ክርክሩ ይጀምራል።
አመሰግናለሁ። የማነ ካሳ እባላለሁ። በመቀለ ዩኒቨርሲቲ የህግ ትምህርት ቤት የህግ መንግስትና ፌዴራሊዝም መምህር ነኝ። ረዳት ፕሮፌሰር በላይነህ አድማሱ እባላለሁ። በባህር ዳር ዩኒቨርሲቲ የህግ ትምህርት ቤት በረዳት ፕሮፌሰር ማዕረግ መምህር ነኝ።
ሁለታችሁንም ለጊዜያቸው አመሰግናለሁ። የአስተዳደር ወሰንንና የማንነት ጉዳዮችን አስመልክቶ የሚነሱት ጥያቄዎች እና ውዝግቦች እየተበራከቱ ከመምጣታቸው ለግጭቶች እየዳረጉ አልፎ አልፎም ግጭቶቹ ያልተፈለገ ውጤት ያመጡበት ሁኔታ እናንተ እስከምታውቁት ድረስ በተለይ በሁለቱ ክልሎች ያለውን እናስቀድም። አቶ የማነ ከርሶ ልጀምረው። እርሶ እስከሚረዱት በሁለቱ ክልሎች መካከል የሚታየው የአስተዳደር ወሰንን የማንነት ጉዳዮችን አስመልክቶ የሚነሱት ችግሮች ምንድን ናቸው እርሶ እስከገባዎት ድረስ?
በጣም ጥሩ። እንግዲህ ችግሮቹም ያሉ መግባባቶች በወሉ እንደዚህ ናቸው። ምክንያታቸው ይሄ ነው ብሎ እንግዲህ ባጭሩ ለመግለጽ የሚያስቸግር ይመስለኛል። ምክንያቱም አንዳንዶቹ ችግሮች ሰዎች በሁለቱም በወገን ያሉ ሰዎች በተረዳቸው መልኩ ከመግለጽ ባለፈ ኦፊሻል በሆነ መልኩ የሁለቱም መንግስታት ሁለቱም ክልል የሚያስተዳድሩ መንግስታት ያለውን ችግር የሁለቱም ያለው አለመግባባት በግልጽ በሆኑ ያስቀምጡበት ሁኔታ ስለሌለ በጣም የሚያስቸግር ነው የሚሆነው። ስለዚህ እያንዳንዱን የሚመስለውን በተለያዩ መልኩ በተለያዩ ሚዲያ በተለያዩ ጊዜ ይገለጻሉ። ያው እሱን ተከትሎ ደግሞ ህብረተሰቡ በተለይ በኢሊቱ በማህበራዊ ሚዲያው ነው እሹ ወይም ደግሞ ጥያቄው እየጎላ ያለ በተለይ አሁን ካነሳን ከወሰና አስተዳደር ጋር በተያያዘ በሁለቱም ክልሎች በኩል ጥያቄ ሆኖ እስካሁን የቀረበበት ሁኔታ የለም። ከዚህ በፊት በነበረው ሁለቱም ክልሎች የሚያስተዳድሩ መንግስታት የተስማሙበት ሁኔታ ነበር። ባልሳሳት 2 ዓመት ወይም 3 ዓመት ባለ ጊዜ ውስጥ በወልቃይት አካባቢ ያለው ማለት ነው። ከዛ ውጭ ኦፊሻል የሆኑ የክልሎችን አለመግባባት እንዲህ ነው ብሎ ማስቀመጡ በጣም የሚያስቸግር ነው የሚሆነው። የወሰንና የአስተዳደር ኮሚሽን በተመለከተም ህጉን መሰረት በማድረግ የወጣውን ኮሚሽን የሚያቋቋመውን አዋጅ መሰረት በማድረግ በተለይ ከትግራይ ክልል የተሰጡ ውሳኔዎች ሊኖሩ ይችላሉ። በአማራ ክልል ግን ያው መጀመሪያም ጥያቄው እንደ መንግስት ይዘመቷል ወይም ይዘመቶ ነበር ብዬ ለመናገር በጣም ያስቸግረኛል። እና መግባባቱ ያው ግልጽ ነው መግባባት እንደሌለ፣ ግን ነጥቦችን 1፣ 2፣ 3 ብሎ ለማስቀመጥ በጣም አስቸጋሪ ነው የሚሆነው።
መልካም አስቸጋሪ ነው ነው የሚሉት አቶ የማነ። ውዝግቦቹ ህጋዊ መሰረት አለና የለም ወይንም ደግሞ ከዚህ ቀደም በነበሩ መንግስታት አልቀረቡም የሚለውንም እንመለከታለን። ይሄ የኮሚሽኑን አዋጅም ጭምር ግራና ቀኝ ያወዛገቡ ጉዳዮች መኖራቸው ይታወቃል። ነገር ግን በተጨባጭ የታዩትን ግጭቶች የተፈጠሩባቸውን ጥያቄዎች የቀረቡባቸውን ነው ገፋ አድርጌ እያነሳው ያለሁት። በየበኩላችሁ እንዲሁ እናቀርባለን። አቶ በላይነህ ለእርሶ ድል ልስጥ። እርሶስ
እንግዲህ በሁለቱ ክልሎች መካከል እየተነሳ ያለው የወሰን ጥያቄ ወይም ደግሞ የማንነት መወሰን ጥያቄ መነሻው ምንድን ነው በእናንተ እይታ? በመሰረቱ ያው ሁላችንም እንደምናውቀው የፌዴራሊዝም ስርዓት በሀገራችን እንግዲህ ሩብ ምዕተ በጊዜው ወይም በእነዚህ ዓመታት ውስጥ በክልሎች መካከል ያው የጎላ እሰጥ አገባዎች አልነበሩ። አሁን ግን ክልል መንግስታት መካከል ያን ያክል አደባባይ የወጣ ወይም ደግሞ የለየለት መፋጠጥ ያለ ባይመስልም ህዝቦች ግን ያው በዚህ በአማራ ወይም በአዋ ያው እንደምንሰማ በተለያዩ ሚዲያ ምንም ትንኳ የፖለቲካ ሰዎች ባንሆን ጥያቄዎች እያነሱ ናቸው ወይም ደግሞ ጥያቄዎች መካታቸው ይመስለኛል። ለዚህ መሰረት ነው ብዬ ማስበው ያው ህገ መንግስታችን ላይ ሁላችሁም እንደምታውቁት የሰልፍ ዲተርሚኔሽን ወይም ደግሞ የማንነት ጥያቄዎች የሚመለሱበት መንገድ መቀመጡን ተከትሎ በተለይ በዚህ በወልቃይትና ጎንደር ማለት ነው በራያ በደቡብ ወሎ አካባቢ የሚኖሩ ነዋሪዎች ማንነት አይታወቅልም የሚል ጥያቄ ተደራጅተው ማቅረብ ከጀምሮ ያው ዋና አድርጓል። የጥያቄያቸው መነሻ ዞሮ ዞሮ በቋንቋችን መናገር አልቻልንም፣ የራሳችን በራሳችን ማስተዳደር አልቻልንም የመሳሰሉ ጥያቄዎች ሆነው ነገሮች እየገፉ መጥተዋል። ያው ህዝባዊ ቅርጽ እየያዙ መጥተዋል። ከአልፎም ተርፎም ደግሞ ሁለቱ መንግስታት በጊዜው ጥያቄውን ባለመመለስ የተነሳ አሁን ነገሩ ወደ ግጭት አልፎ አልፎ እያመራ የሚመስልበት ነገር አለ። እንግዲህ ይህንን ስናየው እኔ በበኩሌ የነዋሪዎቹ ወይም ደግሞ የህዝቦቹ የመብት መሰረታዊ የሆኑ የፖለቲካ መብት ጥያቄዎች ይመስሉኛል ወደዚህ ነገሩ እያመጡ ያሉት እና መንስኤዎቹም እነዚያ ናቸው። በህገ መንግስት ውስጥ የተቀመጡት መብቶችን ስንመለከት ዜጎች እነዚያ መብቶች ኤክሰርሳይዝ ማድረግ ወይም ደግሞ ተግባራዊ ማድረግ አልቻልም በሚል ስሜት ጥያቄዎችን እያነሱ ነው። በጥያቄዎች ደግሞ ወቅታዊ ምላሽ ማግኘት አለመቻሉ ነገሮቹን ላለመግባባት ወይም ደግሞ የወሰን ማንነት ጥያቄውን እንዲጉን ያደረገው ይመስለኛል በእኔ በኩል ያለኝ።
መልካም። በአንድ ጉዳይ ላይ ሁለታችሁም የተስማማችሁ ይመስላል። ቀደም ሲል በሁለቱም መንግስታት በጥያቄነት ያልታዩ ይመስላል። ነገር ግን ቅሬታዎቹ ለረጅም ጊዜያት መዝለቃቸው የወልቃይት የአማራ ማንነት ጥያቄ የሚሉትና የመሳሰሉት በጥያቄነት በተለያዩ ቡድኖች ጥያቄዎቹ ሲነሱ ተመልክተናል። እንዲህ ያለ ጥያቄ ሲነሳ እንዴት ነው መታየት ያለበት? አቶ በላይነህ የዜጎች መሰረታዊ የፖለቲካ መብት ጥያቄዎች ናቸው ብለዋል። ከዚህ አንጻር አቶ የማነ እንዴት ነው መታየት ያለባቸው? እኒህ አይነት ጥያቄዎች በምን መልኩ ነው እንዲፈቱ መታሰብ ያለበት?
ለዚህ ጥያቄና ለሌሎችም ጉዳዮች መልስና እሰጥ አገባቸውን ይዘው በሌላ ዝግጅት ይመለሳሉ ተከራካሪዎቻችን። አሉላንም ተከራካሪዎቹንም አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅቶቻችንን voaamharic@voanews.com ዌብሳይታችን ላይ ወይም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ መከታተል አስተያየቶቻችሁን መስጠት ትችላላችሁ። ዛሬ የኢትዮጵያ ንጉሥ የነበሩት አጼ አድማስ ሰገድ ወይም ሜናስ ያረፉበት ቀን ነው። በ1557 ዓመተ ምህረት አካባቢ ነበረ። ኮሎምቢያ የጠፈር መንኩራኩር የዛሬ 16 ዓመት ሰባት ተፈርተኞችን እንደያዘች ከጠፈር ስትመለስ ተቃጠለች። ኦክስፎርድ ትልቁ ግዙፉ ባለሥልጣኑ የእንግሊዝኛ መዝገበ ቃላት የመጀመሪያ እትሙ የወጣው ዛሬ በአውሮፓ አቆጣጠር በ1884 ዓ ም ነበረ። ሆሊውድም የተመዘገበው በዛሬው ዕለት በ1887 ዓ ም ነበረ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጀመሪያ ሥራውን የጀመረው ዛሬ ነበረ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያን ቮይቴክ ዞርኒያክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው እና አስተናጋጆቻችሁ ሰለሞን አባተና ሰለሞን ክፍሌ። በዚሁ እንሰናበታለን። ትግርኛ ዝግጅት ይቀጥላል። ሰላም ጤና ይስጥልን። Thank you.